ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። በቅርብ ጊዜው የኢትዮጵያ የኪነ ጥበብ ታሪክ ውስጥ አንድም ብዙም የሆኑ ትጉህ ከያንያንን ጥቀሱ ቢባል የማይረሳ ስም ነው ፈቃዱ ከበደ የሚለው። ሜዳሊያን፣ ህንደኬንና ባቢሎን በሳሎንን በመሰሉ ቲያትሮች የመዲናዋ የቲያትር አፍቃሪያን ያውቁታል። እሱ ግን በዚያ አይወሰንም። በበርካታ የቴሌቪዥንና የራዲዮ ድራማዎች ላይ አሻራውን በመተው በመላ ኢትዮጵያ በርካታ አድናቂዎችን አፍርቷል። በአጫጭር የሥነ ጽሑፍ ሥራዎቹ ከአንባቢያን ጋርም የተዋወቀው ፈቃዱ መምህርም ነው። ወጣቶችን ከኪነ ጥበብ የሚያቀራርብ የውስጥ ስጦታቸውን በትምህርት የሚያዳብር የኔታ መሰል ስኬቶቹን የተመለከቱ ለሽልማት መርጠውታል። ይህ መሰናዶ እየተጠናቀረ ባለበት ሰዓት ሐምሌ 12 2013 ዓ.ም የኢፌዴሪ ባህልና ቱሪዝም ሚኒስቴር ለኪነ ጥበብ ባለሙያዎች ባዘጋጀው የእውቅናና ሽልማት ስነስርዓት ላይ በቲያትር ዘርፍ የዛሬ ምሽት እንግዳችን ፈቃዱ ከበደ የገንዘብ የምስክር ወረቀትና የሜዳሊያ ሽልማትን ከወሰዱት መካከል አንዱ መሆኑ ተሰምቷል። እንኳን ደስ ያለህ ለማለት እንወዳለን። እኛ ወበቋ ከጨመረው ከዋሽንግተን ዲሲ፣ እሱ ደግሞ የክረምት ዝናብ ከሚያረሳት አዲስ አበባ በቴክኖሎጂ ድልድይ ተገናኝተናል። አብራችሁ እንድታመሹ አስቀድመን እንጋብዛለን። ለፈቃዱ ያቀረብንለት የመጀመሪያው ጥያቄ በተደጋጋሚ ምን አይነት ሱስ አለብህ ስትባል የስፖርት ሱስ አለብኝ ትላለህ። እንደ ስፖርት ፍቅርህ በታዋቂ ስፖርተኝነት ልናውቅ ሲገባ እንደምን እውቅ ተዋናይ ለመሆን መረጥክ? የኪነ ጥበብና የአንተስ ወዳጅነት ከየት ይጀምራል የሚል ነበረ።
እውነት ነው። በምኖርበት በቄራ አካባቢ ጎበዝ እግር ኳስ ተጫዋች ነበርኩኝ። የተለያዩ ስፖርቶችን እሰራ ነበረ። የተለያዩ ነገሮችን እሰራ ነበር ግን በኋላ ላይ ምን ሆነ? ወደዚህ ያኔም ስፖርትም እየሰራው ወዲያ ወዲህ ወዲህም እያልኩኝ የሚገርመው ግጥም የመግጠም አካባቢያችን ላይ በጣም ብዙ ገጣሚዎች ነበሩ። የተለያየ ስቶሪዎች የሚሰሩ ሰዎች ነበሩ እና ወደዛ በጣም እሳብ ነበር። የሚገርም ግን ሀብትዬ፣ እንግዲህ አሁን እንግዲህ ቀላል አይደለም። እንግዲህ አረጀን፣ እንግዲህ እድሜም እየገፋም ቢሆን ግን በሳምንት 4 ቀንና 5 ቀን ስፖርት ከመስራት ወደኋላ አላልኩም። ፈለቀ የማረ ውሃ አበበ የሚባል እጅግ የማደንቀው ጎበዝ ተዋናይ፣ ጎበዝ ተርጓሚ፣ ጎበዝ ገጣሚ፣ ጎበዝ ደራሲ ምን ይላል? ይበሳጫል፣ ብስጭት ብሎ አንተ ጎበዝ ሯጭ መሆን ትችላለህ እኮ ምን አለበት ጎበዝ ሯጭ፣ ጎበዝ ኳስ ተጫዋች እና ጎበዝ ተዋናይ መሆን እኮ ይቻላል ይላል፣ ሜዳሊያ ቲያትርን ሲያይ እና እኔ ግን ጥሪ ያው መክሊት የሚባለው ነገር ወይ ጥሪ የሚባለው ነገር ቀጥታ ወደ አርቱ ወደ ቲያትሩ የመጫወቱ ቲያትር የማዘጋጀቱ ፊልም የመጫወቱ እንግዲህ ሀገራችን ላይ ፊልሙ በከፍተኛ ደረጃ ተሰርቷል የሚባለውን ነገር ባይኖርም ቲያትሩ በከፍተኛ ደረጃ በፍቅር በተለያዩ ነገሮች እየተሞከረ ነው። ወደዛ ውስጥ አለሁኝ እላለሁ። እንግዲህ ወደ ተዋናይ ለመሆን የመረጥኩት ይገርማል። እኔም ከልጅነቴም ጀምሮ ግጥም ስጽፍም የሆነው ነገር ስሞካክርም ልቤ ድንግጥ የሚለው ወደ ትወናው ነው። እንግዲህ ከዛ አልፌ እንዳልኩ ቀላል አይደለም። እንግዲህ ወደ 20 ዓመት እያስቆጠርኩኝ ነው።
ያለ እረፍት ቲያትሮችን አከታትለው ከሚሰሩ ትጉህ ተዋንያን መካከል አንዱ ነ የፊልምና የተከታታይ ድራማ ስራዎች ላይም በተደጋጋሚ ትታያለህ። ለብሳቸው የምትጫወታቸው ገጸ ባህሪያትስ አይጣረሱብህም ወይ? ሁሉም መድረክ የሚፈልገውን ብቃት ስለማምጣት የምታደርገው ልዩ ዝግጅት አለ ወይ?
በደንብ ነው ማብቃቃው። ለምሳሌ ወቅቱ ላይ ሐሙስ የኮከቡ ሰው የሚል ነፍሱን ይማር ጋሻ አለሙ ገብረአብ የተረጎመው የጀርመናዊ ደራሲ ዳግማዊ ፈይሳ ያዘጋጀው አማኑኤል ሀብታሙ መስከረም አበራና እኔ ፈቃዱ ከበደ የምንጫወትበት እንዲሁም እንዳለ ብርሃኑ የሚጫወቱበት ቲያትር እሰራለሁ ሐሙስ። ከእንደገና ደግሞ እሁድ ባቢሎን በሳሎን ለረጅም ዓመት የታየ ድነ ክፍል የደረሰውና ተስፋዬ ገብረሃና ያዘጋጀው ባቢሎን በሳሎን የሚባለው ቲያትር አለማየሁ ታደሰ፣ ሉሊ አሻጋሪ፣ እንጸተ ታደሰ፣ ፈቃዱ ከበደ፣ ስናፍቅሽ ተስፋዬ፣ ራይል ተሾመ፣ ዳንኤል ተገኝ፣ ጌታቸው ስለሺ፣ ሰላማዊት በዛብህ እነዚህ የሚጫወቱበትን ቲያትር እጫወታለሁ። ከኮሮና በፊት ደግሞ ሀገር ፍቅር ከመጋረጃ በስተጀርባ ገራገር ከእንደገና ደግሞ የተለያዩ ቲያትሮችን እጫወት ነበር። ይህን ማድረግበት ምክንያት አብትዬ ምንድን ነው? በደንብ ወድጄው ነው የምጫወተው። እውነት ለመናገር ቢኒያም ወርቁ የዛሬ ምናምን ዓመት 51 ቀበሌ ቄራ አካባቢ ያሉ ትልልቅ አዳራሾችን ሲያሰለጥነን ወደን ይሄድ ነው። ሌላ ፊልም፣ የቴሌቪዥን ድራማ፣ የሬዲዮ ድራማ አልነበረም፣ ቲያትር ነበር። ቲያትርን ወድጄ ስለምሰራ ለቲያትር ተሰጥቼ ነው። ለዚህም ነው አሁን ለምሳሌ ቲያትር ሰርተ ቤት ላይ ኖር ይችላል፣ መኪና ላይ ኖር ይችላል፣ የተለያየ ነገር ላይ ኖር ይችላል፣ ግን ደስታ አለ። ቤተሰብን ልትበድል ትችላለህ። ልጆች በፈለጉበት ደረጃ ተቀማጥለው ምናምን ላያድጉ ይችላሉ፣ ግን ደስ የሚል ኢትዮጵያዊ አስተዳደግ ለማሳደግ ዲሲፕሊን እንደሆነው እንዲኖሩ ለማድረግ በንባቡ በተለያዩ ነገር የታነጸ ባህላቸውን የሚያውቁ ልጆች ለማድረግ ጥረት ታደርጋለን። ሌላው ደግሞ እውነት ለመናገር ቢዚ ነኝ ካላልክ በስተቀር ይቻላል። ማመቻቸት ላድርገው ካልክ የማታደርገው ምንም ነገር የለም። ስለዚህ ቲያትሮቹን ስሰራ በፕሮግራም እሰራለሁ። በነገራችን ላይ ቀልድ አላውቅም። በቀጠርከኝ ሰዓት እመጣለሁ። ልጆቼን ምናምን አይተሃል። በነገራችን ላይ ልጆቹን ሳሰራን የተለየ ነገር ተጠቅሜ ሳይሆን ይህን አርት እኔ ስሰራ በደንብ ተሰቃይቼ በደንብ ብዙ ሰዎች አሰቃይተውኝ አዳራሽ ተከልክዬ ቆሻሻ ቦታ ሰርቼን የመጣሁት። ስለዚህ እኔ የምወደውን ሙያ ደግሞ የሆኑ ልጆች መጥተው ሲወዱልኝ ወድጄ ሳይሆን በግዴ ተቸግሬ ማስተምራለሁ። ስለዚህ ልጆቹ እንዲያውቁ ከእንደገና ማወቅ ብቻ ሳይሆን ከእኔ የተሻለ እውቀት እንዲኖራቸው ፍቃዱ ተማሪዎቹ በለጡት ካልተባለ እኔ አላስተማርኩም። ሁሌ ተኮፍሼ ሁሌ እኔን አንደኛ አድርጌ መሆን አልፈልግም። ይሄ ብዙ የተለመደ ነው። ሁሌ እስኪሞቱ ድረስ አንደኛ ነን የሚሉ መምህሮች፣ አንደኛ ነን የሚሉ አርቲስቶች ያሉበት ሀገር ላይ ያለ ነው። እኔ ደግሞ ይሄን አልፈልግም። ተማሪዎቼ ድብን አድርገው ካልበለጡኝ እኔ የመጨረሻ ባለው አስተማሪ አንዱ ነኝ። ስለዚህ ሰዓቴን በአግባቡ እጠቀማለሁ። ቲያትር ሲኖረኝ ቲያትር እሄዳለሁ። በሰዓት ለዚህም ነው ዲሲፕሊን የሚባለውን ነገር ተማሪዎችን አስተምሬያለሁ፣ ለማስተማርም ሞክሬያለሁ። ሌላው ደግሞ ገጸ ባህሪዎቹን ካልከኝ መጀመሪያ እኔን የምደሰተው መጀመሪያ አንተን ለማስደሰት ወይ ደግሞ አዘጋጅ መጥቶ እንዲያደንቀኝ ወይ አብሮ የሚሰሩ ተዋናዮች እንዲያደንቁኝ ሳዊ መጀመሪያ የምሰራውን ስራ እወደዋለሁ ወይ ገንዘብ እውቅና ምናምን የሚባለው ነገር አንተ ድብና አድርገህ ከሰራ መምጣቱ አይቀርም። ስለዚህ ካራክተሩን ፍለጋ የሚፈለገው ቦታ ድረስ እሄዳለሁ። የሚፈለገው ቦታ ደላላ ከሆነ ደላሎች ያሉበት ቦታ፣ ሌባ ከሆነ ሌቦች ያሉበት ቦታ፣ የሆነ ነገር ከሆነ የሆነ ቦታ፣ ሰከራም ከሆነ ጠጅ ቤት ልገባ እችላለሁ ወይ የሆነ ቦታ እና ይህን ደግሞ አንዳንድ ደጋግና ጎበዝ መምህራኖች ያስተማሩን ትምህርትን በብቃት እወጣለሁ። በዚህ መልኩ በደንብ አድርጌ ለመስራት እሞክራለሁ። ለዚህም ነው እንግዲህ እግዚአብሔር ይመስገን እኔ 20 ዓመት ሙሉ ከመድረክ አልወረድኩም። አንዳንድ ሰዎች በእንትን አዋርድ ወስደሃል ተሸልመሃል ሲሉኝ የመድኃኒዓለም ተሸላሚ ነኝ። ለምን ሲሉኝ ሁል ጊዜ መድረክ ላይ ያለው ሁል ጊዜ ስራ ላይ ያለው የሚለው ለዛ ነው።
አይኔ እያየ እኮ ስምህ የብዕር ስም ሆኗል። እንኳን የብዕር ለምን የላጲስ አይሆንም? ምን ያገባኝ? በዚህም በዚያም ብሎ ያብላልኝ። ስማ ከፊ በዛ ላይ ደግሞ አድናቆቱስ፣ አቤት አድናቆት እንዴት ደስ ይላል። ነሲቡ ምን ስትል አሰብከው? ነሲቡ ድንቅ ጋዜጠኛ፣ ነሲቡ የፕላኔታችን ምርጥ ጋዜጠኛ። አቤት አድናቆቱ እንዴት ደስ እንደሚል
በሰው ጽሁፍ።
ያው እንግዲህ ሰው ባለው ነው እንግዲህ።
ቲያትር ሀብታም የማይኮንበት የጥበብ ዘርፍ ነው ይባላል። ፍቃዱን ለአመታት ከዚህ የጥበብ ዘርፍ ጋር አዋዶ ያቆየው ሚስጥር ምንድን ነው?
እኔ መንፈስ ነው ምለው። አሁን ለምሳሌ ባለቤቴ አንዳንዴ ይገርማታል። ምንድን ነው ትለኛለች። ለምሳሌ 5 ወር ሙሉ ምንም ገንዘብ ላታገኝ ትችላለህ። አይገርምም? 5 ወር ሙሉ የቤት ኪራይ ላትከፍል፣ 5 ወር ሙሉ ብዙ ነገሮች እሷ ልትሸፍን፣ የቤት ነገር ምናምን። ያው መቼም እንደምታውቀው 40 ዓመት 50 ዓመት ምናምን በጥበቡ ላይ ሰራን ያሉት ሰዎች ራሱ ቤት የላቸውም መኪናም የላቸው ምናምን እና ትትል የተውነ ብታየው እላለሁ። መንፈስ ነው መንፈስ። ይሄ አሁን አንዳንድ ሰዎች ስለ ዛር የዛር መንፈስ ታውቃለህ፣ ስቡ የሚያስቀር ይሄ በሃይማኖትም ከሄድክ በጣም ከመንፈሳዊ ህይወት ጋር ይሄዳል። ምክንያቱም ምን መሰለ መድረክ ላይ ሆነ ሰካራም ሆነ ሰከረ መጠጥ እየጠጣ የስካርን ቆሻሻነት የስካርን ቤት አፍራሽነት ታሳያለ። ጫት ቃሚ ሆነ የጫትን ኢየሱስን መጥፎ ነገር መታሳየው መድረክ ላይ ነው። ልክ አንድ አባት መድረክ ላይ ሆነው ወይ ቤተ መቅደስ ወይ አንድ ሙስሊም የስብከት ቦታ ላይ ሆነው ይሁን ይሁን ነገር አስተምረው 30 40 ሰው እንደሚመልሱት ቲያትርም የራሱ የሆነ ትልቅ ኃይል አለው እና ከምነግር በላይ መንፈሱ ከባድ ነው። ለዚህም ነው እየተቸገርክ እኔ እኮ ይወለ የዛሬ ምናምን አመት እኮ ከሰፈሬ ከቄራ 4 ኪሎ ድረስ የሄድኩ ቲያትር ማር ነበር። መሄዱ ነው እንደሚገርም መሳሳል በላ ደግሞ ተመረ ወደ ቄራ መለሳለሁ። ምናልባት በቀን አንድ ለት በላ ሁሉ ትችላለ። ስለዚህ የቲያትር መንፈሱ እጅግ ከባድ ነው። አሁን ለምሳሌ ከዚህ ከኔ እንግዲህ 20 አመት ሆነኝ። ከዚህ ከ10 አመት በኋላ ፊልም አለ ምናምን አለ ዩቲዩብ ስራዎች አሉ ምናምን አሉ። ብዙ ልጆች ቤተሰብ ለማስተዳደር ገንዘብ የግድ ስለሚያስፈልግ ምናምን ብለው ቲያትሩን እርግፍ አድርገው ትተውታል። እኔ ግን አልተውኩት። ስለዚህ የመንፈሱ ቁርኝት ኦር ደግሞ ሰው ይላል በቃኩ ይላል እንደው በቃ አንተ እኮ የተፈጠርከው ለቲያትር ነው ይላል ሰው ስላለ ሳይሆን እኔም ለቲያትር የተፈጠርኩ ስለሚመስለኝ ይሄው ቲያትርን የሞጥኝ ብዬ እስካሁን ድረስ አለው እንጂ እነስ ለመናገር ይወለ በሄሬ ቲያትር 2001 ላይ ቲያትር ሲሰራ 75 ብር ነበር የሚከፈለው። በጣም በነግራችን ላይ አሳፋሪ ነው። ሀገራችን ላይ ለአርቱ የሚሰጠው መንግስት የሚሰጠው ክብር ህብረተሰቡ አንዳንዱ ነው ማለት የሚሰጠው ክብር አንዳንዱማ እኛንም ሲያገኘን እንዴት ታያላችሁ እንዴ ይለናል። ልክ እንደ ሆሊውድ አክትረስና አክተሮች ግን የሚሰጠው ክብር በጣም የወረደ ስለሆነ 25 ብር ነበር በመድረክ ቲያትር ሰርተ 25 ብር አንተኩ በቀን 25 ብር በላይም ታወጣለ እንደው ለትራንስፖርት ነው ማለት ከዛ 50 ብር ሆነ ከዛ 70 በ10 ምናምን አመት ብቻ። አሁን እኔ ፕሮፌሽናል እንግዲህ በቲያትር ዲፕሎማ አግኝቻለሁ በቲያትር ዲግሪ ተመረ ያለው በልምድ አለ ይሁሉ ሆኖ አሁን የሚከፈለኝ እኔ በመድረክ 500 ብር ነው። 500 ብር ምንም ነው አሁን ምንም አይገዛም። ግን መንፈሱ በጣም ከባድ ስለሆነ የቲያትር ደስታው ለነግር አልችልም። 6 ወር ሙሉ ተለማምደ 6 ወር ሙሉ በሆነ ነገር ተበሳጭተ ቲያትሩ የተመረቀለት ግፍፍ ብሎ ሌላ አዲስ ሰው ተሆናለ። ስለዚህ መንፈሱ ከባድ ነው። መንፈስ በቃ ከምነግር በላይ መንፈሱ ከባድ ነው። ስለዚህ ገንዘቡን አንድ ቀን አስቦ አጣቀም። ገንዘቡማ በየቦታ ይከፈላል። ድንገት እኮ የሆነ ሰው ቦሌ መሃል ቺስታ ሆነ ምንም ገንዘብ ሳይኖር ወክ ይያረክ ውይ እከሌና እንዴ ፍቃዱ እንትነን የሰራው ቲያትር እንደው በቃ መቼም ይቅርታ አርግልኝ እንደው ይሄን በማለቴ በጣም ይቅርታ አርግልኝ። ዘፋኝ ቢሆን ግንባሩ ላይ ሸልመው ነበር እንደው የሆነች ነገር እንደው ምናም ይላል። ሰው ይከፍላልና የልብህን ከሰራ ወደ ከሰራ ይከፈላል። ልጆች ራሱ ጤነኛ ሆነው ከኖሩ ልጆች ብሩህ ጭንቅላት ካላቸው ከዚህ የበለጠ የመድረክ ክፍያ አለ የለም።
ካነሳ ነው አይቀር ኢትዮጵያ ተሰጥኦ ያላቸው ዜጎቿ ካሁኑ በላይ ተጠቃሚ ሆኑ ዘንድ ሐሳብ አበርክት ብትባል የምትጠቁመው አንድ የመፍትሄ ሐሳብ ምንድነው?
ኢትዮጵያ ተሰጥኦ ያላቸው ብዙ ልጆች አሏት። በጣም እጅግ በጣም እኔ እንኳን ይኸውልህ አሁን ራሱ ተጠቅሜ ሳይሆን ግዴታዬ ነው። ግዴታዬ ተለየ ዕውቀት ኖሮኝ ወይ ተለየ ተአምር በውስጤ ኖሮ ሳይሆን ያለኝን ግን ማካፈል ስላለብኝ ልጆች አስተምራለሁ። ልጆች በማስተምርበት ሰዓት በጣም እደነግጣለሁ እና አንዳንዴ እንደው አይ እኔ እናንተን ለማስተማር ሳይሆን ልንማማር ነው የመጣሁት እምላቸው በርካታ ልጆች አሉ። በጣም ተስጦ አላቸው። ግን እውነት ለመናገር ኢትዮጵያም ሳይሆን አፍሪካ ተወድም ይሄ ልጆቿን አታከብርም። ጋዜጠኛ በለው ተዋናይ በለው እግር ኳስ ተጫዋች በለው ምናምን አፍሪካ ልጆቿን በደንብ የማየት በደንብ የማስተዋል ነገር የላትም። ለዛም ነው ታለንት ያላቸው ልጆች የማታገኘው እና በዚህና በመሳሰሉት ምክንያት ተስጦ ያላቸው ልጆች ወደኋላ ይቀራሉ። ስለዚህ በእያንዳንዱ ሙያውን አክብሮ የሚሰራ ባለሙያ ካለ ግን ባለ ብዙ ተሰጥኦ ባለሙያዎች ኢትዮጵያ አላት። እነሱን ከፍ አድርገን አክብረን ከሰራን ኢትዮጵያ ብዙ ባለሙያዎች አላት።
ፍቃዱ ቀደም ብለን እንደተጠቀሰው በተለያዩ የኪነ ጥበብ ስራዎች ውስጥ ተሳትፏል። ለብዙ ተመልካቾች የሳቅ የደስታ ምንጭም ሆኗል። ከልብ የማይወጡት 3 ስራዎችን ጥቀስ ብትባል የትኞቹን ትዘረዝራለህ?
በአጋጣሚ ሆኖ ሀብትዬ አዘጋጆችም የሚሰጡኝ ፈገግ የሚያስብሉ ወይ ኮሜዲ ስራዎች ናቸው። በርግጥ የተለያየ ስራዎች ለምሳሌ ህንደኬን ማንሳት ይችላል፣ ዱር ያደረ ፍቅርና የተለያየ ስራዎችን ሲሪየስ የሆኑ ነገሮችን ሰርቻለሁ። እንደ አክተር እኔም ከዚህ በፊት ተጠይቄ አንድ አክተር ኮሜዲውንም ትራጀዲውንም የሚያስቀውንም ሲሪየስውንም ሁሉንም ነገር ካልተጫወተ ኮሜዲ ብቻ ወይም ደግሞ ትራጀዲ ብቻ አንድ አይነት ነገር ወይም ታይፕ አክተር የሚባል ከሆነ ተዋናይ አይደለም። ከዘመዶቹ ገንዘብ ፈልጎ የሆነ ድንች ወይ ቲማቲም ወይ የሆነ ነገር ወይ ደግሞ አትክልት ፍራፍሬ ወይም ደግሞ ጥራጥሬ መሸጥ አለበት እላለሁ። እና እኔ በአጋጣሚ ግን ብዙ ዳይሬክተር አንዴ እንደውም ኢንተርቪው ተጠይቄ ኮሜዲ ስራዎች ብቻ ነው በብዛት የምትጫወተው ሲባል፣ አዎ ኮሜዲ ከባድ ነው በነገራችን ላይ ሰው ማሳቅ የኢትዮጵያ ህዝብ፣ ምክንያቱም አንተን ጨምሮ ሁሉም ሰው ኮሚክ ነው። አሜሪካም ያለው አውስትራሊያም እንግሊዝም ምንም ያለው የኢትዮጵያ ህዝብ አረብ ሀገርም ያለው ብታዩ የኢትዮጵያ ህዝብ በጣም ኮሚክ ነው። እና የኢትዮጵያን ህዝብ ማሳቅ ከባድ ነው። እና እኔ ደግሞ ለዚህ እግዚአብሔር ለዚህ ስለሰጠኝ ደስ ይለኛል። ግን ጥቀስ ካልከኝ ሜዳሊያ የሚባለው ሯጮኝ የሰራሁት ብዙ ሯጮች የወደዱት እና ዘፋኞች የወደዱት ቲያትር፣ እኔም ደግሞ ሩጫ ያው ከባድ ሙያ እንደሆነ አምናለሁ፣ ሜዳሊያ ቲያትር በአንደኝነት አስቀምጠዋለሁ። አሁን በመታየት ላይ ያለው ደግሞ ባቢሎን በሳሎን የሚሰኘው ቲያትር በጣም የሳቅ ምንጭ ነው። አሁን ድረስ እንግዲህ እና አለማየሁ ታደሰ እና ሉሊ አሻጋሪ እንግዲህ ዛሬ 20 ዓመት ነው የጀመሩት። እኔና ዳንኤል ተገኝ ደግሞ ከገባን 12 ዓመት ሆኖታል። እንግዲህ አስብ፣ ይህን ሁሉ ዓመት በሳቅ እየታየ ነው። አንዳንድ ሰዎች እንደውም ሌላ ቲያትር አትችሉም እንዴ ወይ አትሰሩም እንዴ ይባላል። ግን አንተም እዚህ ላይ ጥናት ማድረግ ትችላለህ። በሰለጠነው ዓለም ላይ 20 ዓመት ከዛም ዓመት በላይ አንዳንድ ቲያትሮች የተለያዩ ተዋናዮች እየተለዋወጡ ይታያሉ። ከዛ ደግሞ አገር ፍቅር የተጫወትኳቸው ብዙ ቲያትሮች አሉ። መስተፋቅር የሚባል ቆንጆ ቲያትር ነበረ። የማኪያቬሊ ቲያትር ነው፣ ዳግማዊ ፈሪሳዊ ያዘጋጀው። ኃይሉ ጸጋዬ የጻፈው ከራስ በላይ ራስ የሚባል ከአበበ ተምትም ጋር ከሄለን በድሉ ጋር ከሄኖክ ጌታቸው ጋር የተጫወቱ ያደረኩት ቆንጆ ቲያትሮች አሉ። በአጋጣሚ እድለኛ ሆኜ ከምወዳቸውና ከማከብራቸው አሪፍ አዘጋጆች ጋር ተጫውቻለሁ። እንግዲህ እነዚህ ቲያትሮች ለእኔ በጣም የሳቅ ምንጭ ናቸው። ላለው አፍ
ናፍቆኛል።
ሌላው ብዙ አድማጮች ያልሰሙት ጉዳይ የቲያትር መምህር መሆንህን ይመስለኛል። ተሰጥኦ ያላቸውን ወጣቶች አሰባስበህ ቲያትር ታስተምራለህ፣ ከታዋቂ ሰዎች ጋር የልምድ ልውውጥ እንዲያደርጉም ታግዛለህ። ይህን ተግባር እንድትፈጽም ያነሳሱ ምክንያቶች ምንድን ናቸው? ተማሪዎችህስ በምን ሁኔታ ላይ ይገኛሉ?
ይህን ያደረገኝ ምን መሰለ፣ ቄራ 51 ቀበሌ፣ 42 ቀበሌ፣ 43 እንደዚህ የተለያዩ አዳራሾች እኔ ቢኒያም ወርቁ ነው እንግዲህ የኛ ኮች እንለዋለን ሞሪኖ ነው የምንለው በቲያትር በኳሱ ሞሪኖ። ያው በተለያየ ምክንያት እንደሚወጣ እኛ ደግሞ ቢኒያም ለእኛ ቢኒያም ወርቁ አሰልጣኛችን ነው። ቲያትር ያኔ ያስጀመረን ከልጅነት ልጅ እያለን የዛሬ 20 ዓመት ልጅ እያለን እንግዲህ ከትምህርት ቤት ወጥተን ወዲያ ወዲህ ምናምን ስንል እሱን ያስተማረን እና በጣም በስቃይ አልፈናል። እውነት ለመናገር እንዳልኩ ደግሞ ክልል 14 የቲያትር ማር ነበር። የስድስት ቁጥር የትራንስፖርት አንድ ብርና ስሙን ያጠን አጥቼ እኔ ከአራት ኪሎ ቄራ እየተመላለስኩ ማር ነበረ። ብዙ ስቃዮች ነው ያየሁት። ከዛ እኔ ያለፍኩበትን ሳየው በጣም ከባድ ነው። ከዛ እነዚህ ልጆች ግን ሊማሩ ሲመጡ እኔ ደግሞ እግዚአብሔር ጤናውን ሰጥቶኝ የሆነች ትንሽዬ የማቃት ነገር ሰጥቶኝ ወደዚህ ስመጣ ያለኝ የሌለኝን ነገር ለመስጠት መሞክረው። ምክንያቱም እነዚህ ልጆች ድንች እንነግድ ወይ ቲማቲም እንነግድ ቃሪያን እንነግድ እና እናትርፍ ወይ ደግሞ አሁን እንደሚያደርጉት ስግብግብ ነጋዴዎች እናቶቻችንን እናስለቅስ፣ 10 ብር የሚሸጠውን 50 ብር እንሽጥ አይደለም ያሉት። የምወደውን ሙያ ወደው ነው የመጡት። ስለዚህ ያለ የሌለኝን ጊዜ ያለ የሌለኝን ነገር ተዘጋጅቼ ተጠንቅቄ ነው ሄጄ የምሰጠው። ምክንያቱም ያለፍኩበትን ነገር አውቃለሁ። ከእንደገና ደግሞ የቲያትሩን ቅድም ጠቅሼላለሁ። የቲያትሩ መንፈስ አውቃለሁ፣ እንዴት ከባድ እንደሆነ፣ እንዴት ይበላል። የወገብህን መሀሉን እከክ ብትባል በቃ በጣም ወይ ሰው ካላከከልህ በጣም አስቸጋሪ ነው። የቲያትር ህይወት፣ የመድረክ ህይወት በጣም ከባድ ነው። ስለዚህ ስግብግብ ብዬ ነው ያለኝን ለመስጠት እግዚአብሔር የሰጠኝን ጸጋ በንባብ በትምህርት ያገኘኋትን ከተለያየ ቦታዎች ከጓደኞቼም ከትምህርትም ከመጽሐፍም ያገኘሁትን ነገር ለመስጠት ስግብግብ ብዬ የሚሄደው በዚህ ምክንያት ነው። ከዛ ደግሞ እኔ እድለኛ ሆኜ አብዛኞቹ ስልጠና የሰጧቸው ልጆች ትልልቅ ቦታ ነው ያሉት። አብዛኞቹ ደግሞ በልጠውኛል። ስለዚህ እንዴት እንደምደሰት እና ቅድምም ጠቅሼልሃለሁ ዘላለም ዓለማችንን አንደኛ ነን ከሚሉ አንዳንድ ሰዎች ይሄኛው ደስ ይላል። መምህሩ ተማሪዎቹ በለጡት ከተባለ ቆመ ማጨብጨብ አለብህ አንተ። ምክንያቱም እኔ ማስተምረው እንዲበልጡኝ ነው ካለበለዚያማ ዝም ብዬ ደሞዝ እንዲከፈለኝ ነው ምዳከረው። እና አብዛኞቹ አሪፍ ጸሐፊዎች ሆነዋል። አብዛኞቹ አሪፍ ተዋናይ ሆነዋል። አብዛኞቹ አሪፍ አዘጋጆች ሆነዋል። ለምሳሌ አላዛር የሚባል ልጅ አለ። አላዛር ሳልልኝ የኔ ተማሪ ነው። ቴድሮስ ሸዋን ግዛው፣ ሰላም ተስፋዬ፣ አናን ታሪክ፣ ቃል ኪዳን ጥበቡ፣ እነዚህ በቃ በጥቂቱ እነዚህ በጣም አሪፍ የሚባሉ ናቸው። ስለዚህ በዚህ ምክንያት ነው።
ከተዋናዩ ደራሲውና መምህሩ ፍቃዱ ከበደ ጋር የጀመርነውን ጨዋታ እዚህ ጋር እገታ እናድርግና ሁለት ወጣት ከያንያን እንተዋውቅ። በሚሰጠው የቲያትር ስልጠና ውስጥ ያለፉ በዘርፍ ውስጥ ተስፋ የሚጣልባቸው ከያንያን ናቸው። ሻዊት መኮንንና ቴዎድሮስ ሸዋን ጊዜ ይባላሉ። ስለ መምህራቸው ፍቃዱ ከበደ ጥቂት እንዲነግሩኝ ጠይቄያቸዋለሁ።
በመጀመሪያ እጅግ ስለምወደውና ስለማከብረው ውዱ መምህሬ እንዲሁም ወንድሜ ስለ ፍቃዱ ከበደ እንድናገር እድሉን ስለሰጠኝ ከልቤ አመሰግናለሁ። ፍቃዱ ከበደን የምታውቂው ከመቼ ጀምሮ ነው ላልከኝ፣ ከ2000 ዓ.ም ጀምሮ ነው በእኛ አቆጣጠር ማለት ነው። አንድ ተማሪ ለመማር ፍላጎት ካለው የቱንም ያህል ቢያደክመው የፈጀበትን ጊዜ ፈጅቶበት በቃ በጣም ብቁ ያደርገዋል። ምንም አይደክመውም፣ በቃ አይሰለችውም። እኔ እንደውም በጣም ነው የሚገርመኝ ይሄ ባህሪው። አንዳንድ ተማሪዎች ሰው ፊት የመቅረብ ፍርሃት ያላቸው የሚፈሩ ልጆች፣ ለምሳሌ እኔ ሰው ፊት ቀርቦ ስሜን እንኳን የመናገር በጣም ፈራ ነበር፣ እርበተበት ነበር። ግን በሱ ከፍተኛውን እርዳታና ጥረት መድረክ ላይ ወጥቼ ለመተወን በቃ ሌላ ዓለም ውስጥ ገብቼ እንድተውን ረድቶኛል። ያ ደግሞ በጣም ለእኔም ትልቅ ስኬት ነው፣ ለእሱም እርግጠኛ ነኝ። ምክንያቱም ከምን እንዳነሳኝ እንዴት እንዳስተማረኝ ስለሚያውቀው ለእሱም ትልቅ ስኬቱ ነው። ለዛ ደግሞ ከልቤ በጣም አመሰግነዋለሁ። ይሄ ተማሪዎቹ አንባቢ እንድንሆን በጣም ይፈልጋል እና መድረክ ላይ ስራ ስንሰራ መጽሐፍ ገዝቶ በራስ ወጪ ማለት ነው ለብዙ ተማሪ ይሸልማል። ማስቲካ አስታኝክ ምናምን ካየ ምን ይላል መሰለ፣ እኔ እኮ መጽሐፍ ገዝቼ የሚሸልማችሁ ከልጅ ወተት ላይ ቀንሼ ነው። ማስቲካ ከምታኝኩበት፣ በርገር ከምትበሉበት ለምን መጽሐፍ አትገዙም የሚለን ነገር ሁሌ አይረሳኝም።
ፍቄ የሚገርም ድንቅ አስተማሪ፣ የመልካም ስብዕና ባለቤት የሆነ እና ለሙያው የመጨረሻ ትልቅ ዲሲፕሊን ያለው በወሬ ሳይሆን ፕራክቲካሊ ያየነው ዲሲፕሊን ያለው ሰው ነው። በእውነት የእውነቴን ካወቅኳቸው የጥበብ ሰዎች ውስጥ በጣም ለእኔ ትልቅ ዋጋ ያለው ፍቄ ነው። ከምንም በላይ መጀመሪያ ዲስፕሊን ያለው ወጣት፣ ሞያ እውቅና ምናምን የምትለው ብዙ ነገር ችሎታ የምትለው ዘግይቶ ይመጣል። ዲስፕሊንን የመሰለ ነገር ግን የለም ነው የሚለው ሁሌ። የእውነት እኔ አዲስ አበባ ዩኒቨርሲቲም ገብቼ ተምሬያለሁ። ቲያትሪካል አክት ተመርቄ ወጥቻለሁ። እኔ እዛ ያላገኘሁትን ፍቄ ነው በቃ እኔ ከሰራኝም ሰራኝ የምለው ፍቄን ነው። እውነት ለመናገር ማትረሱት ላልከኝ ባጋራ ደስ የሚለኝ የፍቄ ክላስ በ15 ቀኑ ምናዘጋጀው ፐርፎርም ከማረግ በዘለለ ደግሞ በጓድራጎት ላይ የሚሰራል። ሁሌ እንደዚህ ገንዘብን በያዋጣን ልብስ ጫማ ምናምን ይዘን ሄዳለን። በህይወት የማረሳው ግን መቄዶንያ ሄደን እዛ የነበሩትን ሰዎች ቲያትር አቅርበንላቸው የተወሰነ ብር አዋተን ጫማ ልብስ ያለንን ሁሉ ነገር ይዘን ሄደን የጠየቅናቸውና በጣም ደስ ብሏቸው ሽማግሌዎቹ አሮቢቶቹ አረጋውያኑ በጣም ደስ ብሏቸው እስቲ እንደዚህ የመጣችሁ ትንሽ እንኳን አዝናኑን በጣም ነው እናመሰግነው ምናምን ብለው መርቀውን የሸኙን ጊዜ የእውነት መቼም በህይወት የማረሳው እሱ ትልቁ ጊዜ ነው። አጠቃላይ ከፍቄ ጋር ያሳለፍኩት ጊዜ ገና ከዚህ በኋላ ማሳለፈው በጣም ማደንቀው በጣም የምወደው ሰው ነው ፍቄ እና በጣም ደስተኛ ነኝ። በጣም እኔ ነገ በጥበብ በቲያትር ትልቅ ቦታ ብደርስ የፍቄ ጋር ያሳለፍኩት ህይወት ነው የሰራኝ ብዬ ነው በሙሉነት የምመሰክረው።
ሸዊትና ቴዎድሮስን በአድማጮቼ ስም በእጅጉ አመሰግናለሁ። እንግዲህ ፍቃዱ ግጥም በጠመንጃ የተሰኘ አስቂኝ ወጎችና አጫጭር ታሪኮች ስብስብ መጽሐፍም አሳትመሃል። ሌሎች የሥነ ጽሑፍ ሥራዎችም እንዳሉ አውቃለሁ። የሥነ ጽሑፍ ዝንባሌህ ትወናው የቆሰቆሰው አዲስ ግኝት ነው ወይንስ ወትሮውንም የነበረና ጊዜ የሚጠብቅ ስሜት ነበረ?
ግጥም በጠመንጃ በጣም ቆንጆ ስቶሪ ነች። የአንድ ካምፕን ግቢ የሚጠብቅ ዋርድያና የአንድ የተዋናይ ታሪክ ነው። 18 አጫጭር ልቦለድና የወግ ስብስቦች ናቸው። ቀጣይ ደግሞ 3-4 ስራዎች ወደፊት እንደ እግዚአብሔር ፍቃድ ይወጣሉ። እንግዲህ እውነት ለመናገር እንግዲህ የህትመቱም ነገር የገንዘቡም ነገር ምናምን እንዳለ ነው። ግን በእርግጠኝነት ወደፊት የተጻፉት ሁሉ አሁንም እየተስተካከሉ ነው ይወጣሉ። ይሄን ነገር እውነት ያመጣው ይሄ ከቲያትሩም በፊት ነው። ከቲያትሩም በፊት በጣም ልጅም እያለሁ እጫጭር ነበር። ነፍሷን ይማርና እናቴ ወይዘሮ ፍሬህይወት ጥላሁን ይሄ ልጅ እንደው ምንድን ነው እንደው በቃ ቲያትረኛ ነው የሚሆነው ምናምን ትላለች። እቺ ሴትዮ ያማታል እንዴ? እኔ አደገኛ ኳስ ተጫዋች ነው የምሆነው፣ ወደፊት ሀገሬን በኳሱ ማስጠራ በፎርቢች በመቀስ ምትጎል ማገባ ልጅ ነኝ። ምንድን ነው ቲያትር የምትለው ላለ ጽሁፉ የመጣው ድንገት ከአርቱ ወይ ከትወናው ምናምን ሳይሆን እንደውም ከትወናው በፊት ብዙ የተሰሩ ነገሮች አሉ። በእርግጥ አሁን አንዳንዶቹን አሁን ከሼልፌ ውስጥ አውጥቼ ኮተቶቹን ወረቀቶቹን ሳያቸው ያስቁኛል የተጻፉት። ነገር ግን አንዳንዱ ደግሞ ሀሳባቸው በጣም አሪፍ የሆኑ ነገሩን እንደ አዲስ የጻፍኳቸው ናቸው።
ፍቃዱ፣ በቀጣይ ዘመናት ለሚወዱና ለሚያከብሩ የስራዎች ተከታዮች ልታበረክታቸው ስላሰብካቸው ስራዎች ጥቂት እናውራ።
እሺ፣ ቀጣይ እንግዲህ ሀብትዬ ካልከው አንድ ስንታየው ታዬ የሚባል ጎበዝ ልጅ አለ። መልት የሚባል ቲያትር አዘጋጅተዋል። ከዛ ጋር ደግሞ እኔ ለብቻዬ የሰራሁት የዛሬ 2 ዓመት አካባቢ የሰራሁት ኮሚቴው የሚል ወደ 11 ካራክተር ይሄ እንግዲህ ይሄ ቲያትር አርትስ ቴሌቪዥን ለረጅም ጊዜ ተላልፏል። እዛ ላይ ያዘጋጀው ስንታየው የሚባል ልጅ አለ። ከሱ ጋር ዳስ ቲዩብ DAS ዳስ ቲዩብ የሚባል አንድ ቲዩብ ከፍተናል። እዛ ላይ በተለያየ ትምህርት ቤቶች የምናስተምራቸውን ነገሮች በዳስ ቲዩብ ላይ መሰረታዊ የትወና ጥበብን ለማስተማር በቅርብ ዝግጅት አድርገናል፣ እያደረግን ነው። ይህንን በዳስ ቲዩብ ላይ እናስተላልፋለን። በእኔ ጋር ደግሞ ለጠየከኝ ጥያቄ ተከታታይ የሚወጡ ጽሁፎች አሉ፣ ወጎች አሉ። በመጽሐፍም ተከታታይ የሚወጡ በዚሁ በዳስ ቲዩብ ላይ አስተማሪ የሆኑ ሾርት ሙቪዎች አሉ። አሁን ላይ ደግሞ እንግዲህ ቅድም ጠቅሻለሁ፣ በብሔራዊ ቲያትር ሐሙስና እሁድ የኮከቡ ሰውና ባቢሎን በሳሎን እየሰራው ነው። ሌላም ደግሞ አፍሮ አካዳሚ የሚባል ፒያሳ አካባቢ በሚገኝ አንድ ትምህርት ቤት ውስጥ ደግሞ የተለያዩ የትወና ፍቅር ያላቸውን ልጆች ደግሞ ፍት ቀና እያልኩኝ አክቲንግ ክላስ እሰጣለሁ። የተጻፉ በተለይ ደግሞ ባለፈው የኮሮና ዘመን ኮሮና ያው ከቤት አላስወጣንም ነበረ፣ ቁጭ አድርጎን ነበረ። ያን የተጻፉ ቆንጆ ስራዎች አሉ። እነሱን እንግዲህ ተመልካቹ በሚፈልገው መንገድ ለተመልካቹ ለመላክ ለማድረስ ዝግጅት ላይ ይገኛሉ።
የዛሬ ምሽት እንግዳችን ተዋናይ ደራሲና መምህሩ ፍቃዱ ከበደን በአድማጮች ስም አመሰግናለሁ። የድምፅ ምህንድስናውን ሲያከናውን ያመሸው ኤልያስ አስማረ ነው። ሰለሞን አባተ በአርትዖት፣ ሀብታሙ ስዩም ደግሞ በመስተንግደው አብረናችሁ ነበርን። የቸር ሳምንት ይሁንላችሁ። መልካም ምሽት።